சம்பவளி திடீர் முத்தி நடாத்தியுள்ளார்.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 25 እና 31 ሜትር ባንዶች
በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
አንድ በኩል ድንቅነሽ በኢትዮጵያ ተገኘች የሰውን የቀድሞ ሂደት እንዴት እንደመጣ ለማጥናት በጣም የረዳችች። በስፔስ በኩል ደግሞ ይሄ ሚሽን ደግሞ ሄዶ የሚያጠናቸው ትሮጃንስ የሚባሉ የሰማይ አለት ነው ያላችሁት የኛ ሶላር ሲስተም ፀሐይን ጨምሮ ምድራችንን ፕላኔቶቹን በሙሉ ገና ከመመስረታቸው በፊት የነበሩ ናቸው ተብሎ ነው የሚገመተው። ስለዚህ በአንድ በኩል የጠፈር ሉሲዎች ናቸው።
ሉሲና ድንቅነሽ ሊገናኙ መሆናቸውን ባነሳንበት የቀደመው የራዲዮ መጽሔት እነኚህ የሰማዮች ናቸው ከጉዳዩ አዋቂ ተመራማሪ ሳይንቲስት ጋር ልንመለስ ቃል ገብተን ነበርና
በዛሬው የራዲዮ መጽሔት ድንቃድንቅ ወጎች መስኮት ቀደም ብሎ የሰማችኋቸው አንጋፋውን የናሳ ሳይንቲስት ዶክተር ብሩክ ላቀውን ይዘን ተመልሰናል። አብረውን ያመሻሉ።
የመጀመሪያው ትልቁ ኮሚኒኬሽን ነው። በትዳር ቢሆን በቤተሰብ ቢሆን ኮሚኒኬሽን is the bloodline of every relationship. ተቆጪ የሚመስሉ ሰዎች አጋጥሞ አልተቆጣው የሚሏል ግን the tone of their voice በቃ ሁሌ የተቆጡ ነው የሚመስሉት።
ጎልደን ኪስ ይሰኛል የመጽሐፉ ርዕስ።
የመጽሐፍ ታለም እንግዳችን ደራሲው ቴዎድሮስ ቀለመወርቅ ናቸው።
ወርሃ መጋቢት በኢትዮጵያ ታሪክ ውስጥ ንጉሴ አክሊሉ በአዲስ አበባ መስኮቱ ይዞ ብቅ ይላል።
መጋቢት 24 2015 ዓ.ም ጤና ይስጥልን እንደምን ሰነበታችሁ። የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታየነን ከዋሽንግተን ዲሲ ሳምንታዊ ሰላምታችንን እናቀርባለን።
ከምሽቱ 4 ሰዓት አብረናችሁን ዘልቃለን።
አዎ እሁድ ከሆነ ምሽቱ የራዲዮ መጽሔት ነው ሰዓቱ።
አሁን የሰዓቱ የዓለም ዜና ይቀድማል። እንዳትሄዱ።
ጤና ይስጥልን አድማጮች እንደምን አመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የኬንያው ፕሬዝዳንት ዊሊያም ሩቶ አስተዳደራቸው ጥልቅ አረንቋ ውስጥ የነበረውን የሀገሪቱን ኢኮኖሚ ከተረከበበት ለማውጣት የቻለውን ሁሉ ጥረት እያደረገ ባለበት በዚህ ወቅት የኬንያ ገጽታ ባሉታዊ መልኩ ተበላሽቷል ሲሉ ተናገሩ። የኬንያው ፕሬዝዳንት ዊሊያም ሩቶ ይህን የተናገሩት በአገራቸው የተፈጠረውን የኑሮ ውድነትና የምርጫ መጭበርበርን አስመልክቶ በተቃዋሚው መሪ ሬላ ኦዲንጋ እንደ አውሮፓ አቆጣጠር ከመጋቢት 20 ጀምሮ ከተጠራው ሰልፍ በኋላ ዛሬ ለመጀመሪያ ጊዜ ቀርበው በቴሌቪዥን ባደረጉት ንግግር ነው። ፕሬዝዳንቱ ባለፈው ናሴ የተካሄደው ምርጫ ነጻና ፍትሃዊ ነበር ብለዋል። እስራኤል ዛሬ እሁድ ማለዳው ላይ በሶሪያ ሆምስ ግዛት በርካታ ስፍራዎች ላይ ባደረሰችው የአየር ድብደባ 5 ወታደሮች መቁሰላቸውን የሶሪያ መንግስት ዜና ማሰራጫ ዘግቧል። ካለፈው ጥርና የአውሮፓውያኑ አዲስ ዓመት ወዲህ እስራኤል ድብደባውን ስታካሂድ ለ9ኛ ጊዜ መሆኑን ጦርነቱን ከሚከታተሉ ተቃዋሚዎች ጋር ግንኙነት እንዳለው የተገለጸው በሶሪያ የሰብአዊ መብት ሁኔታዎች ተመልካች ቡድን አስታውቋል። ቡድኑ እስራኤል ወታደራዊ ዞታዎችንና የምርምር ማዕከላትን ጨምሮ ከኢራን ጋር ግንኙነት ያላቸው ሻዎችን ኢላማ ያደረገ ጥቃት ማድረጓን አመልክቷል። እስራኤል በሆምስ ግዛትና አካባቢዎች ያሉ ይዞታዎችን ያጠቃች መሆኑን ያስታወቀው የሶሪያ ዜና አገልግሎት የሶሪያ መከላከያ አንዳንዶቹን ሚሳኤሎች መጥቶ መጣሉን አስታውቋል። በእስራኤል በኩል ስለ ድብደባው ወዲያውኑ የተሰጠ ምላሽ አለመኖሩን አሶሲየትድ ፕሬስ ዘግቧል። በሌላም በኩል የእስራኤል ጸጥታ ኃይሎች ትናንት ቅዳሜ ምሽት አንድ ላይ የነበሩ 3 እስራኤላውያን ወታደሮችን በመኪናው ገጭቷል የተባለ ተጠርጣሪ ፍልስጤማዊን ተኩሰው መግደላቸው ተነገረ። የእስራኤል መከላከያ 3ቱም ወታደሮች ህክምናቸውን የተከታተሉ መሆናቸውን ገልጾ አንደኛው ጽኑ ጉዳት የደረሰበት መሆኑን ትናንት ባወጣው መግለጫ አስታውቋል። እስራኤልና ፍልስጤማውያን በኃይል በተያዘው ዌስት ባንክ የሚያደርጉት ግጭት ካለፈው ዓመት ወዲህ እየተባባሰ መምጣቱ ተመልክቷል። በዚህ ግጭት በተፈጠረ የተኩስ ልውውጥ ቢያንስ 86 ፍልስጤማውያን በእስራኤል ወታደሮች መገደላቸውን አሶሲየትድ ፕሬስ ዘግቧል። ፍልስጤማውያኑ በእስራኤላውያን ላይ ባደረሱት ጥቃት 15 ሰዎች መሞታቸውንም ዘገባው አመልክቷል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የሩሲያ የተባበሩት መንግስታት የጸጥታው ምክር ቤት ፕሬዝዳንትነትን መረከብ ዓለም አቀፉን ማህበረሰብ በጥፊ እንደመምታት ነው ሲሉ የዩክሬን የውጭ ጉዳይ ሚኒስትር ዲሜትሮ ኩሌባ ተናገሩ። ኩሌባ ይህን የተናገሩት ሩሲያ በየወሩ የሚፈራረቀውን የተባበሩት መንግስታትን ከፍተኛ የደህንነት አካል ፕሬዝዳንትነት ትናንት ቅዳሜ ከተተከለች በኋላ ባስተላለፉት የትዊት መልእክት ነው። ሞስኮ ይህን አላፊነትን ለመጨረሻ ጊዜ ተረከበችው ወታደሮቿ ዩክሬን ላይ ሙሉ ወረራ በሰነዘሩበት እንደ አውሮፓ አቆጣጠር የካቲት 2022 እንደነበር ተመልክቷል። ፕሬዝዳንት ትራምፕን በወንጀል መከሰስ በመቃወም የተጠራው የተቃውሞ ሰልፍ ሰላማዊ ይሆናል ወይስ እንደ አውሮፓ አቆጣጠር 2021 ጥር 6ቱ በምክር ቤቱ ጻ እንደታየው ሁከትና ብጥብጥ የተሞላበት ይሆናል የሚለውን ለማየት ዓለም እየተጠባበቀ ነው ሲሉ የፖለቲካ ተንታኞች ለአሜሪካ ድምጽ ተናገሩ። ሌሎች አገሮች በአሜሪካ በፕሬዝዳንት ትራምፕና በባይደን መካከል የስልጣን ሽግግርን አስመልክቶ የታየው የጥር 6ቱ መንፈስ አብቅቷል ወይስ አሁንም አመጽና ሁከቱ ይቀጥላል የሚለውን እየተመለከቱ ይመስለኛል ሲሉ የተናገሩት በአሜሪካ የካቶሊክ ዩኒቨርሲቲ የታሪክ ፕሮፌሰር ማይክ ኪሜጅ ናቸው። የቀድሞ የዩናይትድ ስቴትስ ፕሬዝዳንት ትራምፕ የወንጀል ክስ የሚመሰረትባቸው ከሆነ የደጋፊዎቻቸውን ትልቅ የተቃውሞ ሰልፍ እንደሚጠሩ አስጠንቅቀዋል። እንደ ጣሊያን ደቡብ ኮሪያና ፈረንሳይ የመሳሰሉ በርካታ የዲሞክራሲ አገሮች ፈጽመውታል ባሏቸው ወንጀሎች የተቀጡ የቀድሞ መሪዎቻቸውን ወደ እስር ቤት መላካቸውን ባለሙያዎቹ ተናግረዋል። በመጨረሻም 3 እንግሊዛውያን አፍጋኒስታን ውስጥ በታሊባን መታገታቸውን እንግሊዝ ውስጥ የሚገኝ መንግስታዊ ያልሆነው ድርጅት ዘ ፕሪሲዲየም ኔትወርክ ትናንት ቅዳሜ ባወጣው መግለጫ አስታወቀ። አፍጋኒስታን ውስጥ የታገቱት 3 ወንዶች እንዲለቀቁ ቤተሰቦቻቸውን በመርዳት በቆንስላዎች በኩል ግንኙነት ያደረገ መሆኑን የእንግሊዝ የውጭ ጉዳይ ሚኒስቴር አስታውቋል። ድርጅቱ ግን የታሰሩትን ዜጎች አስመልክቶ በሁለቱ አገር ባለስልጣናት በኩል ምንም ትርጉም ያለው ግንኙነት አለመደረጉን አመልክቷል። ባለፈው ዓመት ታሊባን አንድ የቴሌቪዥን ካሜራ ባለሙያና 4 የእንግሊዝ ዜጎችን 6 ወራት ይዞ ካቆያቸው በኋላ መልቀቁን የኤኤፍፒ ዘገባ አስታውሷል። ታሊባን ሰዎቹን በስለላ የጠረጠራቸው መሆኑን ቢገልጽም የእንግሊዝ መንግስት ግን ዜጎቹ አፍጋኒስታን ውስጥ የእንግሊዝ መንግስት በሚሰራው ስራ ምንም ድርሻ የሌላቸው ወደ አፍጋኒስታን የሄዱትም የእንግሊዝ መንግስት ያወጣውን ማስጠንቀቂያ ችላ በማለት በራሳቸው ተነሳሽነት መሆኑን ገልጸዋል። አድማጮች ለምሽቱ የተመደበው የዜና ሰዓት በዚሁ አበቃ። ተቀሪዎቹ የእሁድ ዝግጅቶቻችን ጋር አብራችሁን ቆዩ።
በድጋሚ ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን።
እሁድ መጋቢት 24 2015 ዓ.ም ተምረት የራዲዮ መጽሔት ዝግጅታችን አሁን ጀመረ።
የፕሮግራሙ አዘጋጅና አቅራቢዎች ቆንጂት ታዬና
አሉላ ከበደ ነን። አሁን በራዲዮ መጽሔት ወግ መሰረት የሳምንቷን ምርጥ ግጥም እናስቀድም።
ሆኖ ህልው ከሆነበት በህይወት ዘመኑ በመቆም በመሄድ በዋተታው መሃል በህልሙ በእውኑ ሰርክ የሚያስቃስተው ደርሶ የሚያቃጥተው ሀገር የማያየው ሐኪም የማይለየው እያንዳንዱ ሰው ዘር የግሉ የሆነ አንዳንድ ህመም ሳለው የኔውን የምለየው
ስፍራ ጊዜና ሁኔታ ከፈቀደ ስፍራ በሳት መጫወትን አንዳንዴ ማትፍራ ወይ እርግማን ሆኖ ትነድበታለ አለያም ብርሃን ሆኖ ትነግድበታለ። ቆንጆት
አቤት
ዘወትር እንዲህ ምጥን ነገር ግን ለዛ ያላቸው አጫጭር ግጥሞች ሲገጥሙት አጭር ግጥም ላፍም ምጥም የሚለውን ያድናቆት አንጋገር የሚያስተውስ አንድ ሰው ታውቂ ይሆን ፍንጭልስት የራዲዮ መስሄት ሰው ነው
አወቅኩት እንዴታ የሱን ቋንቋ ለዋስና የቀድሞ የራዲዮ መስሄት ያንተው አጣማጅ አዲስ አበባ ነው አሉና
ትክክል ነው ቆንጆ ታግኝተሽዋል የሰጠሁት ግን ፍንጭሁን ወደ መልስ የቀረበ ነገር እርግጠኛ አይደለሁም
ደም ባስተውሽ ነው
እህና አትፍራ በተሰኙትና የሳምንቱም ምርጥ ባደረግናቸው የኦሮምኛ ክፍል ባልደረባችን በፈቃዱ ሞረዳ ሁለት አጫጭር ግጥሞች ዝግጅታችንን ጀምረናል። በፈቃዱን ለግሩም ግጥሞቹ እናመሰግናለን።
ሳገር በስምንት አመቴ ነው ቫይለን የጀመርኩት። መጀመሪያ ፋንክሽና ይሄ ልጃገረዶች ሙሚያ ይለው ሻቴል አጠገብ ወጣቶች ናቸው እንጂ እኔ ብቻ ነበርኩ ትንሽ ልጅ እና ያው ብዙ ጊዜ ለብቻዬ ነበር አስተማሪ ተቀጠለልኝ። ቫይለን ማስተማሪ ለብቻዬ። እዛ ደግሞ ፓርክ ውስጥ ጓደኛ የለኝም አሳንጉልቶቼ ጋር ነው መሳልፎ ወላጆች ሲሳደር ትልቋቴ ነች ዘማንም የለ ገና ያው 8 አመት ሆን ስጦታ ምናም ለገና ይሰጥ የለ ለገና አባት ጻፊ ሲሉ ቫይሊን ነው መፈልግ ብዬ ቫይሊን ተሰጠኝ። መጀመሪያ እና እዛ ደግሞ ካንሲዮና መጥቶ አንድ አይነት ሰው ፒያኖ ሲመጣ ሙዚቃ አላቃ ሰምቼ አላቅ ብቻ ዝም ብዬ ሳለቅስ ነበር አሉ። እሱ ሲመጣ በቃ ሙዚቃው ልቤ ውስጥ ገብቶ የእግዚአብሔር ነው የእግዚአብሔር ስጦታ ነው እንጂ ይሄ እንትን አለ። እዛ ነው እንግዲህ ሙዚቃ የጀመርኩት ቫይልንም ፒያኖ ደግሞ አንድ ተማሪ ስትመጣ እያየሁ እኔ እሷ ስትወጣ ደግሞ እኔ እመጣ ነበር ዝም እየለሁ በባዶ።
ባለፈው ሳምንት ከዚህ ዓለም በሞት የተለዩትን የእውቋን የፒያኖ ተጫዋችና የሙዚቃ ቀማሪ ማሆይ ጽጌ ማርያም ገብሩን Song of the Sea የባህሩ ዜማ የተሰኘው ሙዚቃቸውንና
ከ16 ዓመታት በፊት ከአሜሪካ ድምጽ ጋር ቃለ ምልልስ ባደረጉበት ወቅት ከተናገሩት የተወሰደ ድምጻቸውን ነበር ቀንጨብ አድርገን ያሰማናችሁ።
እንደ ራዲዮ ሱሰኛ አድማጭነቴ ከልብ ከማይጠፉት መካከል በአሜሪካ ድምጽ ያቀረባችሁልን የ82 ዓመት እድሜ ባለጸጋዋን የማሆይ ጽጌ ማርያምን ልስልስ ባለው የሚጥም አንደበት ያደረጋችሁት ውይይት አንዱ ነው።
የአሜሪካ ድምጽ የአማርኛው አገልግሎት የኢትዮጵያን ታሪክና ባህል ከሚያስተዋውቅበትና ኢትዮጵያውያን በዛሬው ውጥንቅጦች ብቻ መጠመድ ሳይሆን
ተናንተን ወደ ኋላ መለስ ብለው ነገንም አሻግረው መመልከት እንዲለምዱ መንገድ የሚያሳይ በሆነው ፕሮግራሙ ከፍተኛ ነጥብ ካስመዘገበበት ፈርጥ ዝግጅቶቹ መሃል አንዱ የማሆይ ጽጌ ማርያምን ህይወትና ስራቸውን ያስተዋወቀበት መሆኑ እሙን ነው።
ከሚጥመው አንደበታቸው የሚፈልቀውን ደጋግሜ ሳዳምጥ ደግሞ በማሆይ ውስጥ የድንግሊቱን ኢትዮጵያን ስጋ ለባሽ ተምሳሌት አየው።
እማሆይ በእነዚያ ጥቂት ደቂቃዎች ውስጥ እውቀት፣ ርህራሄ፣ ፍቅር፣ እውነተኝነትና ብልሃት አንድነት ተጣምረው የተገመዱ ህብር መሆናቸውን ፍንትው አድርገው አሳዩን።
እማሆይ የህይወታቸውን ውጣውረድ ከልባቸው ገልጠውልናል። ከፈጣሪ ያገኙትን የጥበብ በረከት በሚገባ እንደተጠቀሙበትም ስለ ህይወት ትርጉም መርሃቸውን አሳይተውናል።
ይህ በኔም በብዙዎችም ኢትዮጵያውያን አእምሮ ለብዙ አመታት ታትሞ ይኖራል።
ከማሆይ ድርሰቶች አንዱ የሆነውን ሆምለስ ዋንደረርን የማን ስራ እንደሆን ሳላውቅ ደጋግሜ እንደሰማሁት ስናገር በፍረት እንደጠዋቱ ነው።
እናንተ እኔንም ሌሎችንም እማሆየን የመሰሉ ብርሃን ፈንታቂዎችን እንድናይ ስላደረጋችሁ አመሰግናችኋለሁ። ይቀጥላሉ ጸሐፊው። እኛ ግን ለዛሬ ለቅምሻ ያህል ነውና ማንሳታችን እዚህ ላይ እንገታዋለን። አሉላ፣ ይህ ምስጋና አድናቆት ሙሉ በሙሉ ላንተ ነውና እጅህን በደንብ ዘርግተህ ተቀበል።
ቆንጅት፣ አመሰግናለሁ። አንቺም አግዘሽኛል። ቃለ ምልልሱን ያስተዋወቅሽበትን ለዛ ጭምር ፕሮግራሙን የተከታተሉ አድማጮች ያስታውስ ይሆናል። ለሁሉም እግዚአብሔር
እንዲሁ ትንሽ ቀንጠብ አድርገህ ምስጋናውን ትሰጠኝ እንደሆነ ነው እንጂ ሙሉ በሙሉ ያንተ ድካም ውጤት ነው። እኔም ራሴ አመሰግናለሁኝ አሉላ። ማሆይ ኢየሩሳሌም ውስጥ ይኖሩበት ከነበረው ገዳም ለመጀመሪያ ጊዜ ያደረጉትንና የነኚህ ድንቅ ሙዚቃዎች ፈጣሪ ማንነት አያሌ አድማጮች ለመጀመሪያ ጊዜ የተዋወቁበትን ቃለ ምልልስ አድምጠው
በኢሜይል በስልክና በደብዳቤ ከደረሱን ቁጥራቸው እጅግ የበዛ የአድማጮቻችን አስተያየቶች አንዱ የሲያትሉ የፕሮግራማችን ተከታታይ አቶ ወንደሰን መዝለቂያ በረጅም ኢሜይል መልእክታቸው ካሰፈሩት የተወሰደውን ነበር ቀደም አድርገን ያሰማናችሁ።
እናም አድማጮች በትናንትናው ምሽት ዝግጅታችን በርዕሱ ላይ ሰፋ ያለ ዝግጅት በመቅረቡ የፕሮግራም ተደራራቢነትን ለማስቀረት በጉዳዩ ዙሪያ ከእውቁ የፒያኖ ተጫዋችና የሙዚቃ አቀናባሪ ግርማ ይፍራሻዋና
እንዲሁም ከቀድሞ ኢሜል ጸሐፊ ፑር ፋርመር በተሰኘው ጦማራቸው ለረጅም ዓመታት ባሰፈሯቸው ጽሑፎች የሚታወቃሉ። ከዓመታት በኋላ ያደረግነውን ይህን ቆይታ በቀጣይ ፕሮግራማችን እናቀርባለን። ባይሁን ታዲያ ያንኑ ያህል እጅግ በገነነ ስሜት አድማጮች የተከታተሉትና በተቀራረበ ጊዜም ውስጥ ማህበረ ጽጌ ማርያም ገብሩ የልጅነት ጓደኛቸው ከነበሩት ኮይዘሮ ማርታ ነሲቡ ጋር እርሳቸውም እውቅ የስነ ጥበብ ሰው ሰዓሊ የነበሩ ናቸው። ዛሬ በሕይወት የሉም። ከአርባ ዓመታት በኋላ ለመጀመሪያ ጊዜ ድንገት አየር ላይ አገናኝተናቸው ባደረጉት ውይይት ስለ ሥራ ለወጣቶች ምሳሌ ስለመሆንና ስለ ኪነ ጥበብ ከተናገሩት
ቶሎ መስራት ነው የሚያስፈልገው።
ጌታም ብሏል መቃብር ውስጥ እሱ ስራ የለም ብሎታሉ። ስለዚህ ቶሎ መስራት አለብን።
ጊዜ እያጠረ ሄዳል። ለልጆች ለወጣቶችም ምሳሌ እንሆናለን። እንደዚህ መበርታት እንዲበረቱ ለማናቸውም ራሳቸውን ፍከፍ እያደረጉ በትምህርት
ሴቶችም ትንሽ መንፈሳቸው ኩልነት እንዲሰማቸው ከወንድ እሱ ጋራም ይረዳል።
ሁለቱ አረጋውያት ያን ውይይት ባደረጉበት ወቅት ማሆይ የ84 ዓመት ወይዘሮ ማርታ ነሲቡ ደግሞ የ76 ዓመት እድሜ ባለጸጋ ነበሩ። አሁን
የራዲዮ መጽሔት ድንቃ ድንቅ ወጎች የሚሰሙበት ነው ሰዓቱ።
በሰማዮቹ ሉሲና ድንቅነሽ ጉዳይ ቀጠሮ ልትሰጠበት ወቅት የጉዳዩ አዋቂ ጠንሳሽን በላቸው ከጠፈር ምርምር ሳይንስ አዋቂው እንግዳችን ጋር በቃላችን መሰረት ተመልሰናል።
የናሳው ከፍተኛ ሳይንቲስት እስከ ቅርብ ጊዜም ድረስ ለረጅም ዓመታት የጋዳርድ የጠፈር በረራ ማዕከል ተባባሪ ዲሬክተር ሆነው ያገለገሉ ናቸው ዶክተር ብሩክ ላቀው። ወደ ቆይታችን እናምራ።
ዶክተር ብሩክ በቅድሚያ ለጊዜው አመሰግናለሁ።
አመሰግናለሁ።
ለየት ያለ ርዕስ ነው ዛሬ እርስዎን እንድናገኝ ያደረገን። አዝናኝም ቁም ነገር አዘልም የሆነ ድንቅነሽና ሉሲ ሊገናኙ ነው መባሉን መነሻ ያደረገ ዝግጅት ነበረ። ባለፈው ፕሮግራማችን በራዲዮ መጽሔት ባጭሩ ያሰማነውና እርሶን ለማምጣት ቃል ገብተን የተለየ ነው የምድሮቹን ነው ሁላችንም የምናውቀው። አሁን ግን የምናወራው የሰማዮቹን ድንቅነሽና ሉሲ ነው። ታሪካዊ አመጣጡን፣ ይሄ ሀሳብ እንዴት ተጠነሰሰ፣ የእርሶ እጅም ያለበት የሚመስለውን ጨምሮ እንጨዋወታለን። ለሰዓት ተከታታይ አድማጭ ተመልካቾቻችን ግን ድንቅነሽ የተባለችው አስትሮይድ የሰማይ አለት ብለናታል። እንደው ቀለል ባለ ቋንቋ በንጽጽር ከሌሎቹ አነስተኛ መሆኗ ተነግሯል። ሉሲ የተባለች መንኩራኩር ለጥናት ምትላ እሷን ትመለከታለች። እና እስኪ እንደው መሰረታዊውን ነገር ያስጨብጡን፣ ማን ናቸው ድንቅነሽና ሉሲ ለናሳ?
ወይ እንግዲህ ሚሽኑ የናሳ ሚሽን ነው የተተኮሰው ኦክቶበር 2021 ነው። የድንቅነሽ የአጥንት ምስሏ ነው እንደውም የሚሽኑ ሎጎ። የተከናኙበት ምክንያት ምንድን ነው? በአንድ በኩል ድንቅነሽ ኢትዮጵያ ተገኘች ዋናው ትልቁ ነገር እንደ ዝጀሮ በአራት እግር ሳይሆን ቆማ ስለምትሄድ ነው የሰው መጀመሪያ ነች የተባለችው እና በጣም በጣም የሰውን የቀድሞ ሂደት እንዴት እንደመጣ ለማጥናት በጣም የረዳች ነች። በስፔስ በኩል ደግሞ ይሄ ሚሽን ደግሞ ሄዶ የሚያጠናቸው ትሮጃንዝ የሚባሉ የሰማይ አለት ነው ያላችሁት አስትሮይዶች ናቸው ትሮጃንዝ ይባላሉ እና ከጁፒተር ጋር ሆነው በጁፒተር እና በፀሐይ ግራቪቲ ላግራንጃን ፖይንት የሚባሉ አሉ። ግራቪቲዎቹ ካንስል አውት የሚያደርጉበት እዛ ውስጥ ታስረው ያሉ ናቸው እነዚህ ትሮጃንዝ እና አንደኛ በጣም ጠይም ጥቁር ናቸው። ብዙ ፀሐይ ብርሃንም ከነሱ ተፈንጥቆ አይወጣም። የፀሐይ ብርሃንም ተመልሶ ሪፍሌክት አድርጉም በብዛት እና ደግሞ በተለይ የኛ ሶላር ሲስተም ፀሐይን ጨምሮ ምድራችንን ፕላኔቶቹን በሙሉ ገና ከመመስረታቸው በፊት የነበሩ ናቸው ተብሎ ነው የሚገመተው። ስለዚህ በአንድ በኩል የጠፈር ሩሲዎች ናቸው ማለት ነው። ይሄ ነው የሚያገናኛቸው ማለት ነው። በዚህም ብንመለከተው
ድንቅነሽ የቅድመ ታሪክ ጥናት ላይ ድብራት አንድምታ ከዚያ ጥንታዊ ዘመን 3.2 ሚሊዮን ዓመታት ነው የሚገመተው ከዚያ ታሪክ ጋራ የተያዘ እናም ስለሰው ልጅ አመጣጥ ያዋጣችውን በድንቅነሽ ስም የተሰየመችው አስትሮይድ በሶላር ሲስተም ውስጥ ያለውን ጥንታዊ ታሪክ ለማወቅ ነው የተባለው። ዶክተር ብሩክ እንደው ለአድማጮች ቀረብ ለማድረግ የናሳ ከፍተኛ ሳይንቲስት ነዎት። ድንቅነሽ ምናልባት ከማንም በተሻለ ከሙያ አጋሮቹ ለፈት ቀርባለች። ጆን እንዳለቦትን መጠነኛ መረጃ አለኝ። ስሙ እንዴት መጣ? ቀድም የገለጹልን ንጽጽር ቅርበቱን ያሳየው ሐሳብ ከየት ተጠነሰሰ? እንዴት ጀመረ?
ሐሳቡ የጀመረው እንግዲህ ከዚህ በ2019 በአውሮፓና አቆጣጠር ገና ሉሲ መንኮራኩርም አልተተኮሰችም። በዛን ጊዜ ኮቪድም አልጀመረም። አንድ አራት ወር በፊት ይሆናል እና በዛን ጊዜ የዛን የሳይንስ ቲም በማነጋገርበት ጊዜ ባይሆን ይሄንን መንኮራኩር ሉሲ ካላችሁ ለኢትዮጵያ ደግሞ ምንድን ነው የምታበረክቱት? ምክንያቱም የእሷን ስም ይዛ ነው የምትሄደው ስፔስ ክራፍቷ በሚል ተነጋገርንና ከዛ በኋላ የኢትዮጵያ አምባሳደር ፍጹም አረጋ ጋበዝ ናቸው ሉሲን ቲም እንዲያነጋግሩ ማለት ነው። እና የሉሲ የሳይንስ ቲም መሪዎች ካሉበት ከሌላ ስቴቶች በሙሉ መጥተው እዚህ ጎዳርድ አምባሳደር ፍጹም አረጋ ለብቻቸው የሚመጡ መስሎ ነበር። 19 ሰው ይዘው መጡ። ጠቅላላ ኤምባሲው ነው የመጣው ማለት ይቻላል።
ናሳ ኮሚኒቲ እድል ተገኘ
መጡ። እንደው ለአድማጮች ለፈገግታ ያክል አንዳንድ ኢንሲደንቶች ነበሩ። ይዘው የመጡት ካሜራማን ነበረ እና አንዳንድ ቦታዎች ሴንሲቲቭ ናቸው፣ ማንሳት አይቻልም። ካሜራ ፊልም ማንሳት አይቻልም እና ሰውየው እየዞረ በየቦታው ያነሳል እና ፖሊሶች ይዘው አምጥተው አስቀምጠው ከአሁን ወዲያ ምንግን ነገር ማንሳት አትችልም ተብሎ ትንሽ ግርግር ነበረ ነገሩ እና የሳይንስ ቲሙም የፕሮጀክት ኢንጂነሮችም ሁሉም አቀረቡ። እኔም አቀረብኩኝ ድርጅታችን ምን እንደሚሰራ፣ ይሄ ሚሽን ምን እንደሆነ፣ ተልእኮም እንደሆነ እንደዚህ ተነጋገርን እና ቢሆን ትንሽ ፍላጫ የሉሲ አጥንት ፍንጣሪ ከስፔስ ክራፍቱ ጋር ይዞ ቢሄድ የሚል ሐሳብ ነበር። ነገር ግን እሱ አልተሳካም። የፖለቲካ ጉዳዩ ብዙ ነገሮች ተጋቡበትና ቀረ እንጂ ቢሆን ጥሩ ነበር በኔ ግምት። አልሆነም እና ከዛ ይሄ አይዲያ መጣ። ይሆን አንድ ነገር በሷ ስም መሰየም አለበት በሚል በዛ ተለያየ። ከዛ ኮቪድ መጣ፣ ነገሮች ሁሉ ተቋረጡ። የመንኮራኩሩ ስሪት መገጣጠሙ ቀጠል ፕሮጀክቱ እና ኦክቶበር ቅድም እንዳልኩት በ2021 ተተኩሳ ሄደች እና በምትሄድበት ጊዜ ይሄ መንኮራኩር የተለየ የሆነ አስተሪዎች፣ እነዚህ ፍላጅ ድንጋዮች ትልቅ አይደሉም። አሁን አንድች እንዳያት 900 ሜትር ምናምን ብትሆን ነው በግምት፣ ምክንያቱም በደንብ ታይታ ስለማታውቅ እና እነሱን ሄዶ አንድ መንኮራኩር በሚጠጋበት ጊዜ ርቀቱ ከዚህ ከድንጋይ ምን ያህል እንደሆነ ለመገመት ብዙ ጊዜ ችግር አለ ላለመጋጨትም፣ ምክንያቱም በጣም በትልቅ ፍጥነት ነው የሁሉ ነገር እና አስትሮይዱን ትራክ የሚያደርግ የሚከታተልበት አዲስ ኢንስትሩመንት ተገጥሞላት ሄደችው ሉሲ መንኮራኩር እና ያ ነገር ገና ትሮጃኖቹ ከማርስ ባሻገር ጁፒተር ጋር ከመድረሷ በፊት መሀል ላይ አስትሮይድ ቤልት የሚባል አለ በብዙ መቶ ሺህ ሲሆን ሚሊዮን ፍላስ ድንጋዮች አለበት ለቀለበት ኢነር ሶላር እና ማርስኛንና ቪነስ ምናምን ከቦ ያዘ እንደ መቀነስ ነው ለበል ማአድ ድንጋዮች አሉ። እና ይሄንን መንኮራኩሮ ወደ ትሮጃን በመትሄድበት መንገድ በቅርብ ልታገኘው የምትችለው አስትሮይድ ማን ነው? ይሄንን የተገጠመላትን የትራክ የማድረጊያው መሳሪያ ለመሞከር የትኛው ነው ሲባል እቺ አስትሮይድ ትገኛለች መንገዱ ላይ። እና እሷ ተመረጠች። ከዛ ኮንታክት አደረጉኝና እቺን አግኝተናል ምን ይመስላል አሉኝ። አው እቺማ በቃ ድንቅነሽ ብትባል ቆንጆ ነው ትልቅ እንትን ነው የተገኘው። እና እንግዲህ ሲያሚው ላይ ከኔ ጋር ኮንሰልት አደረጉ መጨረሻ ተስማማንና ወርዲንጉን ከዛ ያው ለኢንተርናሽናል ድርጅት ተላከ። እና ስሟ ዝም ብሎ 1991 V57 ምናምን ወይም ደግሞ ያቆጣ ከመሆን ይልቅ ድንቅነሽ ተባለች ማለት ነው። በዚህ በኩል ለኢትዮጵያን ትልቅ ኩራት የሚሰጥ ነገር ይመስለኛል።
የእርስዎ መኖርና የታሪኩን ክርርብ በተለይም ደግሞ መንኮራኩሯ ሉሲ መባሏን መነሻ አድርገው ሀሳቡን ያመጡትን ያህል ከዚህ ቀደም በተመሳሳይ መልኩ የተሰራ ነገር አለ ለማዛመድ የሚቻል ወይስ ይሄ መጀመሪያው መሆኑ ነው? በአጋጣሚ
እኔ እስከማውቀው ይሄ መጀመሪያ በሉሲ ስም የተሰየመ መንኮራኩርና ሚሽል አላስታውስም። ውስጥ አሰራር ብዙ ስለማውቀው እንደዚህ ያለ ሰየመ የለም። ሁለተኛ ደግሞ ቺና አስትሮይድ በድንቅነሽ ስም መሰየሟ በጣም ደስ የሚል ነገር ነው። እና በሚገናኙበት ጊዜ ኖቬምበር 1 ለአሁኑ ዓመት የፈረንጆቹ ድንቅነሽና የእኛ ድንቅነሽ ባንድ ላይ ተገናኙ።
በጣም የሚያስገርምም ከግምትም ውጭ ይሆናል ተብሎ የማይታሰብ አይነት ግጥምጥሞች ነው። ዶክተር ብሩክ ስለ ስያሜውና ከዚያ ጋር ስለተዛመዱት ነገሮች እንዳነሳ ነው በሳይንሱም እንደው መጠነኛ ሐሳብ እንድናገኝ እንድንረዳ መንኩራኩራ አልፋ የምትሄደው ቀደም ብሎ እንደገለጹት ጁፒተር ድረስ የሚዘልቅ ጥናት ነው አላማ ያደረገችው። ምንድን ነው የሚጠበቀው ከመንኩራኩራ ጥናት? ጥቅምት 24 በኢትዮጵያ አቆጣጠር ድንቅነሽንም ካለፈች በኋላ በሚቀጥለው ዓመት ምን ያህል ጊዜ ትቆያለች? ምን ይመስላል ሂደቱ?
አዎ እንግዲህ ጠቅላላ 12 ዓመት ይመስለኛል ሚሽኑ ባለሳሳት። ግን መንኮራኩሯ እንደገና በመሬት የምታርፍበት ጊዜ አለ ፍጥነቷን ለመጨመር። እንግዲህ ተመልሳ ወደ መሬት አትመጣም። መሬት ራሷ ስትዞር ይገናኛል የሆነ መንገድ ላይ ፍጥነት እንድትጨምር ነው። እና ዋናው ነገር ቅድም እንዳልኩት እነዚህ ትሮጃን የሚባሉ የሰማይ አለቶች ግን እነዚህ ትሮጃንስ የተባሉት በጣም ልዩ ናቸው። እንደ ሌሎቹ አስትሮይዶች አይደሉም። ቅድም ያልኩት መቀነቱ የሰሩት አስትሮይዶቹ ለምሳሌ ትልልቅ ፕላኔቶች ተጋጭተው ፍርክስካሽ ሊሆን ይችላል። አንዳንዶቹ ደግሞ እንደገና ፕላኔቴሲማልስ ይባላሉ። በእንጭጩ ያሉ ገና በደንብ ያላደጉ ፕላኔቶችም ሊሆን ይችላል ድንጋይ ምናምን። እነዛ ግን ምንም ነገር ሳይነካቸው ድሮ እነ ጁፒተርም እኛም እነ ማርስም ገና ሳይፈጠሩ በፊት የነበሩ ናቸው። እና እነዛ ውስጥ የሚፈለገው ነገር ምንድን ነው? አንደኛ ውሃ መኖሩ። ሶላር ሲስተሙ የእኛ ፀሐይና መሬት ሳይፈጠሩ በፊት ውሃ ነበር ወይ? ትልቅ ነገር ነው። ሌሎችም ፀሐይና ፕላኔቶች ያሏቸው ሶላር ሲስተምስ እዛም ውሃ አለ ማለት ነው። አንደኛ እሱ። ሌላ ደግሞ ኤሌመንቶቹ እነዚህ ካርበን፣ ኦክሲጅን፣ ናይትሮጅን እነዚህ ለህይወት አስፈላጊ የሆኑት ነገሮች እነሱም ላይ አሉ ወይስ ከዛ በኋላ ፀሐይ ውስጥ ፎርም ያደርጋሉ እነዚህ ኤሌመንትስ በኃይለኛ ፕሬሸር እና ቴምፕሬቸር? እና እነዚህ በፊትም ነበሩ ወይ? ከየት ነው የመጡት? እነዚህ በቃ መነሻችንን ሉሲ አፋር ክልሉ ስትገኝ ለዓለም ትልቅ ኮንትሪቢሽን እንደሆነችው አሁን ደግሞ እነዚህ ትሮጃንስ ስለ ሶላር ሲስተም የእኛ ፀሐይና ፀሐይ ጨረቃና የሁሉ ከመፈጠሩ በፊት ምን ነበር የሚለው ለመረዳት ይረዳል ተብሎ የተቀመጠ። ስለዚህ ነው ይሄ ሚሽን ወደ $500 ሚሊዮን በላይ ያወጣ ነው በዲገምት። እና ትልቅ ተልኮ ያለው ሚሽን ነው።
ዶክተር ብሩክ ቅድም ባነሷቸው የውሃ መኖር እና የገለጿቸው ኤሌመንቶች መኖር በተዘዋዋሪ ህይወት መኖሩን ከዛ በፊት ነበር ወይ ህይወት ማኖር ማቆየት ይችላል የሚለውን የሚጠቁም ይመስላል። የህይወት መኖርን እና ከዚህ በፊትም ነበረው ሊያኖር የሚችል ሁኔታ አለ የሚለውን ማወቅ የሰው ልጅ ያልተቋረጠ ጉጉት ይመስላል። ከአለማችን ውጪ ሌላ ፍጡር መኖር አለመኖሩን ለማየት የሚደረገው
ልክ ነው። በጠቅላላው እንግዲህ በቢግ ባንግ መጣን ወይም እግዚአብሔር ፈጠረን፣ ዋናው ግን አንጎላችን ደሰው ሁሉ ጊዜ ጥያቄ ያቀርባል። ከየት ነው የመጣሁት ይላል፣ ብዙ ነገሮች ያመጣል። እና ይሄ ነው አንዱ የሰው ልጅ ፍላጎት፣ እንዴት ነው የመጣ ነው? ምን ተምን ተገናኝቶ ነው እኛን እንደዚህ እንድንንቀሳቀስ ያደረገን? መውደድ፣ መናደድ፣ መጣላት፣ ማፍቀር፣ እነዚህ ሁሉ ልዩ የሆኑ ነገሮች ናቸው። እንዲሁ ድንጋይ ላይ የሚገኙ ነገሮች አይደሉም። እና እነዚህ ሁሉ በምን ሁኔታ ነው እዚህ የተገኘ ነው የሚለው ማቋረጥ የሰው ልጅ ፍላጎት ነውና ያንን ለማሟላት ነው። ይሄም ሆኖ ግን ደግሞ እንደዚህ አይነት በጣም የተወሳሰበ የስፔስ ኤክስፕሎሬሽን ሲደረግ አብዛኛው ገንዘብ ዝም ብሎ አፈር ላይ የሚበተን አይደለም። ብዙ ኢንጂነሮች ይሰለጠናሉ፣ ብዙ ተማሪዎች ይማራሉ፣ ብዙ ለሂዩማን ካይንድ ጠቃሚ የሆኑ ነገሮችን ማብረው ይሰራሉ ማለት ነው።
ዴ ኮረኮረኝን ጥያቄ ላንሳለሁ። ቅድም ፕላኔቶቹን ያድጋሉ በሚል ገልጸዋቸዋል። የተወሰነ የብቃት ደረጃ ወይ ምልአት የሚባለው ማቹሪቲ የሚለውን ለመግለጽ ነው የሚደርሱ ይመስላል ማለት በእንቅስቃሴ ውስጥ እንደመሆኑ መጋጨትን መሰባበርን ሌሎች ለውጦችን ልንረዳ እንችላለን። በጊዜ ውስጥ ግን እነሱ የሚያድጉ ከአንድ መጠን ወደ ሌላ መጠን ከአንድ ሁኔታ ወደ ሌላ የሚደርሱበትን ህይወት እንዳለው ነገር ያስመስላቸዋልና ምን ማለት ነው?
አሁን ያለው ግንዛቤ በተለይ አሁን ኦሳይረስ ሬክስ የሚባል ማሽን አለ ሄዶ አንዷን አስትሮይድ በጣም ተጠግቶ ከሷ ላይ ድንጋይና ሳምፕል ይዞ የመጣ ነው። በአሁኑ አመት ሴፕቴምበር ላይ ነው የሚደርሰው ተመልሶ ወደ መሬት ማለት ነው። እና ጠጋ ብሎ ስትታይ እቺ አስትሮይድ ብዙ የድንጋይ ጥርቃሞ ነው። እነዚህ እንግዲህ መጀመሪያ አነስተኛ የነበሩ ነገሮች ናቸው። እያደጉ አንዱ አንዱን እየዋጠ እንደገና ደግሞ እየተጋጩ ተለቅ እያለ ግራቪቲያቸው እየጨመረ ሲሄድ ሞር ኤን ሞር ይስባሉ። ከዛ ደግሞ አንዳንዴ ትልቅም ሆነው ይጋጫሉ። ሲጋጩ ፍርክሽካሽ ይሆናል። እንግዲህ ይታይ እንግዲህ መጀመሪያ አሁን ያለን ሶላር ሲስተም እንደዚህ ክሊን አልነበር፣ እንደዚህ ንጹህ አልነበር። ብዙ የሚተራመስ የሚጋጭ ነገር ነበር። እና እንደ ማንኛውም ነገር መጀመሪያ አላቸው መጨረሻም ይኖራቸው። እንኳን ፕላኔቶቹ ፀሐይም ራሱ ያው እንደሚባለው ወደ 4 ቢሊዮን አመት ነው እድሜው። ከሚቀጥሉት 3-4 ቢሊዮን አመት በኋላ ራሱ ይሞታል። ቶሎ ብላችሁ ለሌላ ሶላር ሲስተም ይዩ ማለት ሳይሆን ሁሉ ነገር እንደ ሰው ህይወት አለው፣ ይጀምራል፣ ያልቃል። መመለሴን አላውቅም።
ከበልኛለን ከባድም ውስብስብም የሆነውን ይላል አንዳች ፍንጣቂ እንድንረዳ ያለው። ይሄ ምናልባት ወደ ትልቁ ጥያቄ ወስዳለ ለውይይታችንም መቋጫ እናደርጋለን። እንዲህ የሰው ልጅ ጥናት በጎለበተና ብዙ ነገር ማወቅ በቻለ ቁጥር ስለማይታወቁት ብዙ ያወቅን ነው ይሄን የሚመስለው። ቀደም ሲል የተነደፉ ቲዮሪዎች ወይም ንድፎች ዛሬ አንዳንዶቹ ከመሰረቱ የሚለወጡ የሚመስሉ በተለያዩ የሳይንስ ዘርፎች እናያለን። እዚህ ሁሉ መሃል ግን ፍጹም የሆነ ሁሉ ነገር በራሱ መንገድ የሚሄድበት የሚያስደምም አይነት ነገር አለ። የፈጣሪን መኖር ማመን አለማመን ከሃይማኖቶችና ከሃይማኖት ያለውን እንደው ለጊዜው ብናቆየው እነኚህ ሁሉ ዩኒቨርሶች አሁን የታወቀውን እንኳን ላይ ብንቆይ በራሳቸው ፍጹም በሆነ መንገድ የሚንቀሳቀሱ የራሳቸው ርቀት የራሳቸው አካሄድ የሰው ልጅ ለመረዳት ብቻ ነው እየሞከረ ያለው። የነሱን አቅጣጫ ለመቀየር የሚደረገው ጥረት በጣም ውሱን ይመስለኛል። እንደው አለ ወደዚህ የሚመጣ ከሆነ ከሚደረገው ጥረት ባሻገር እድሜውን በዚህ የሳይንስ ዘርፍ ውስጥ እንዳሳለፈ ንሽዎችንም ትልልቆችንም የሚመጣውንም እንደሚከታተል ሳይንቲስት ምን ይታየታል? ምንድነው የሚሉት?
መቼም እርግጥ ብዙ የመለስናቸው ጥያቄዎች ቢኖሩ አንድ ጥያቄ ሲመለስ ሁለት ሶስት ጥያቄ ይወጣል። ማቋረጥ ነገር ተውነቱ ከሆነ እና ሌላ ግን እኔ በፐርሰናል በግሌ የተገነዘብኩት ነገር ሌላ ጋላክሲ እና ሌላ ሶላር ሲስተም ይቅርና የኛ ሶላር ሲስተም እንኳን የኛ እንኳን ይቅርብ ቦታዎች ለኛ በጣም ከባድ ናቸው። ሄዶ ለመኖር እንኳን ለምን ጨረቃ ራሷ በጣም ራሷን የቻለች ነች። ኦክሲጅን የለም፣ አየር የላትም። አሁን እንግዲህ በ2025 አስትሮኖቶች ሊያርፉ ነው እንደገና ተመልሰው። በተለይ ሴት አስትሮኖቶች ናቸው የሚባለው መጀመሪያ ሀገራቸው የሚረግጠው እና እዛ ለመኖር እንኳን በጣም ችግር ነው። ይሄ ያለን አትሞስፌር የምንተነፍሰው አየር እኛ እንደ ጋቢ ሆኖ የሚያሞቀን ከፀሐይ የሚመጣ መጥፎ ጨረርን የሚያቆምልን ስንት ነገር የሚያደርግልን እና ከዚህ ሌላ ደግሞ ለማርስም ብንሄድ እንደዚሁ ከባድ ነው በጣም። ስለዚህ በቅርብ ጊዜ ይችን ፕላኔታችን ለቀን የምንሄድ አይደለም እና ይችን ያለንባትን ምድራችንን ማንከባከብ ያስፈልገናል። አሁን የአየሩ ብክለት በጣም ትልቅ ቻለንጅ ነው። ረጋ ብለን ጦርነትና ማውደም ብቻ ሳይሆን ወደ ጥሩ ነገር በጎ ነገር ለልጆቻችን ለሚቀጥለው ትውልድ እንድናተርፍ ነው እንግዲህ የሚታየኝ። ሳይንሱ ይቀጥላል፣ የማይቋረጥ ነው። ግን ደግሞ ውስንነታችንንም መረዳት አለብን ብዬ ገምታለሁ።
መረዳት አለብን። ዶክተር ብሩክ የሳይንሱን ግኝቶች አጓጊነት የሚማርኩትንም ፎቶግራፎች እያየን ነው ቅርብ ጊዜ ድሮ ከሚታየው በበለጠ የእሱን ያህል ግን እርሱ እንደ አንድ ኢትዮጵያዊ ከተወለዱ ካደጉበት ቦታ ተነስተው የሳይንስ ጥናቱን እንዴት በጉጉት ጀመሩት? እርሱም በምን አይነት መንገዶች ያለፉ የሰሯቸውን ስራዎችና ለሌሎችም ሳይንቲስቶች ምሳሌ የሆኑበትን ጨምሮ መለስ ብለን እንድናይ የሚጋብዝ እድል የተፈጠረ ይመስለኛል። በቅርቡ ለሽልማት ከሚበቁት የኢትዮጵያውያን የሽልማት ድርጅት በዚህ በዩናይትድ ስቴትስ ያለው አንዱ ተሸላሚ ነዎት። ከ25 ዓመት በላይ ከአሜሪካ ድምፅ ጋር እንደቆየ ባለሙያና ተንታኝ ህይወቱን መልከት እንድናረግ የሚጋብዘው እድል በቅርቡ ሚሳካ ይመስለኛል። ለጊዜው ለዛሬው አመሰግናለሁ።
ለማ አመሰግናለሁ። በነገራችን ላይ ሌላም ደግሞ ብዙ ኢትዮጵያን ሳይንቲስቶች ተፈጥሮውን አሁን እንደድሮ አይደለም እና ደስ የሚል ጊዜ ነው።
ከዚህ አንጻር እርግጥ ደስ የሚል የሚያበረታታ ጊዜ ነው። በአንዳንዶቹ ጥረቶች እንደቀደመ ባለሙያ እንደ መንገድ አሳይ የእርሶ እጅ የደረሰበትንም መለስ ብለን እንመረምራለን። ምክንያት የሆኑበትንም የትምህርት ዕድል የሚያስገኝ ጥሩንም ጊዜ ሲደርስ እንመለከታለን። ለአሁኑ ለሁሉም እግዜር ይስጥልኝ። በመግቢያችን ያስተዋወቅነው ቅንብር ነው ተከታዩ።
ደንበኛና መስተንግዶ ተግባቦት ንግድና የምርት ወይም የሸቀጥም ሆነ የአገልግሎት ግብይትን ለማቀላጠፍና
ብሎም የህይወትን ፋይዳ ከፍ ለማድረግ ያለው ሚና ሌላው ትኩረት የምናደርግበት ርዕሰ ጉዳይ ነው።
ጎልደን ኪስ በግርድፉ ወደ አማርኛ ሲመለስ ደግሞ ወርቃማዎቹ ቁልፎች የመጽሐፉ ርዕስ ነው።
የምሽቱ የመጽሐፍ ታለም እንግዳችን ቀደም ብለን ስማቸውንና ድምጻቸውን ያሰማነው ደራሲው አቶ ቴዎድሮስ ቀለሞርቅ ከስቱዲያችን ተገኝተዋል።
አቶ ቴዎድሮስ በቅድሚያ እንኳን ደህና መጡ።
ታንኪ አለና
ጥራት ያለው አገልግሎት እየተመለከተ በደንበኞች አገልግሎት እና ሰዎች በሚሰማቸው ስሜት መካከል ያለውን ልዩነት እንመለከታለን። መግባባትን የሚመለከቱ ጉዳዮች ላይ በስራውም ዓለም ትኩረት አድርገው እንደሚሰሩ ተረድቻለሁ። እስኪ ስለ መጽሐፉ ጠቅላላ ነገር ከመነጋገር ብንጀምር ምንድን ነው ትኩረት ማድረግ የፈለጉት በዚህ መጽሐፉ ሊያስተምሩ ሊያሳውቁ የሞከሩት?
የጎልደን ኪስ እንግዲህ 8 ቁልፎች ነው የያዘው። እነዚህ 8 ቁልፎች ደግሞ ካስተመር ከሚለው ቃል አክሮኒሙ ነው የ8ቱ ቻፕተር ዋና መያዣ ሆነ። ኮሚኒኬሽን አንደርስታንዲንግ ሰርቪቱድ ያለ እነሱን ነው የዘረዘር ነው። ለራሴም በሚገርም ሁኔታ የካስተመር ሰርቪስን በተመለከተ ወይ ደንበኛ አገልግሎት በተመለከተ ዌል ራውንድድ የሆነ ግራውንድ ወይም ቤዝ የሚሰጡ ሆነው አገኘዋቸው። ያንን ነው ከበር የሚያደርገው። በዛ ውስጥ እንግዲህ ደንበኛ አገልግሎትን የላቀ ለማድረግ ወይም ደግሞ ትኩረቱን በኤክስፒሪየንስ ላይ ካስተመር ኤክስፒሪየንስ አሁን በድሮ በተለመደው ቋንቋ ካስተመር ሰርቪስ ነበረ። ያን ተቀይሮ ካስተመር ኤክስፒሪየንስ ለሚባል ነገር መጥቷል። ሰርቪስ እንዳለ ሆኖ ምክንያቱም አስተሳሰቡ ምንድነው? በማያ አንጀሎ ኮት ነው እንዲያውም ብዙ ሰዎች ይጠቀሙበታል። ሰዎች ያደረክላቸውን ሊረሱ ይችላል፣ ነገር ግን ስታደርግላቸው ስለተሰማቸውን ስሜት አይረሱም የሚል ኮንሰፕት አለ። ስለዚህ እንደዚሁም ደንበኞችን በምናገለግልበት ጊዜ በምናስተናግድበት ጊዜ ሰርቪስ በሚሰጥበት ጊዜ ትኩረት መሆን ያለበት ስሜት በሚፈጥር እና በጣም ፌመስ ኮት ነበረ customer is a king ይባላል ደንበኛ ንጉስ። ስለዚህ ደንበኛ የንጉስነትን ስሜት የመስጠትን ሁኔታ የማድረግ ነው እና በአጠቃላይ ግን ደንበኛ አገልግሎት ላይ ትኩረት ያደረገ ነው። እኔ በራሴ ላለፉት ወደ 10 አመታት አዘ ሶፍት ስኪል ትሬነር እዚህ ሀገርም ዱባይም በተለይ ሰርቻለሁ። ስለዚህ ከዛ ካገኘሁት ልምድ የተነሳ ነው ይሄንን መጽሐፍ የጻፍኩት።
እንግዲህ መጽሐፉ ላይ እንደተመለከትኩት ትኩሱ ስሜት ለመጽሐፍ ያነሳሳው የገዛ ገጠመኝው እንደሆነ ይተርካሉ በመጽሐፉ መግቢያ። በጣም ጥሩ የሚሰኝ መስተንግዶ ይገጥሞታል፣ በጣም ጥሩ ያልሆነ መስተንግዶ ይገጥሞታል። ሁለቱ ወደ አንድ አቅጣጫ እንደመሮት ይዘረዝራሉ በመጽሐፉ። እንደው በመጠኑ ለታዳሚዎቻችን ማሳያነት ብናነሳ በአንድ በኩል ጥሩ ያልሆነ አጋጣሚ የተጓደለ የሚሰኝ መስተንግዶ እንዴት እንዲሆናል እንዳስባለዎት፣ ምንም እንኳን ሁልጊዜም ከዚህ ጋር ያሉ ቢሆን የተለየ ስሜት እንዳሳደረብዎት ደግሞ ከሚጠብቁት ውጪ ከሚገባውም በላይ ጥሩ መስተንግዶ ያሳየዎትን ድርጅት ደግሞ እንዳነቃቃዎት ይዘረዝራሉ። ምንድን ነው አንድን አገልግሎት የተጓደለ የሚያሰኘው ሌላውን ደግሞ ጥሩ ነው የሚያሰኘው ምንድን ነው?
በደፈናው ከተመለከትን እያንዳንዱ ደንበኛ ኒድ አለ። ስለዚህ አንድ ፍላጎታል ያንን ፍላጎቱን ደንበኛ ቃም ሲገዛ ሰርቪስን ሲያደርግ ያንን ፍላጎቱን ያሟላልኛል ወደሚለው ሰርቪስ ይሄዳል ያሟላልኛል የሚለው ኒድ ያደርጋል ስለዚህ አንድ ደንበኛ ሄዶ ያንን ኒዱን ማይሞላለት ከሆነ ለምሳሌ እንኳን አሁን ሰርቪስ ማግኝቶ ቢሆን ሰርቪሱ ከዛ ከጎደል ከጠበቀው ከወረደበት ያ ደንበኛው ተገልጋዩ በቃቀል ቅሬታ ያመጣል ስለዚህ አሁን እንዳልናቸው እንደዚህ ለአንደኛው ቅሬታ ነው ያመጣብኝ ባጭሩ ለመግለጽ አንደኛው እንደተናገርኩት ያው እንደታውቀው ዋሽንግተን ዳውስ ኤርፖርት አካባቢ ነበርኩ ሳንዱች ለመግዛት ነው ሄድኩት እና ርቦኛል ለመግዛት ቆሜ ሳንዱቼ መሰራት ተጀምሯል ከዛ ካሽ ኦንሊ የሚል በገንዘብ ብቻ በካርድ አይሆንም የሚል ነገር ነው ከዛ ባክ ኤንድ ፎርዝ መነጋገር ጀመርኩ የሚሰራልኝን ሰው እንጃ ምናምን እሱ ነው ምናምን ማለት ጀመርኩ በአጠቃላይ የሰበብ አይነት ነገሮችን ማድረግ ጀመሩ በዛ ጊዜ ነው ችግሩ የመጣው ምክንያቱም እኔ የፈለኩትን ማግኘት አልቻልኩም ሌላ ምርጫ ሰጠሁኝ ኢንፎርሜሽን ወስደው በኋላ መልሰው ማኑዋሊ ራንድ ያደረጉት ጠይቋቸው ያንም አልተቀበሉም ስለዚህ እንግዲህ ማሰብ ትችላለህ የተራበ ሰው ነው ኦሬዲ ቆም ያለው ያንን ነገር ያዲሳፖይንትመንት የሰበብ ነገር እሱ ቅሬ አሰኘኝ ማለት ነው አንደኛው እሱ ነው ከዛ እንዳልኩት ሁለተኛው ኢንሲደንት ደግሞ አንድ በሚገርም ሁኔታ የገዛነው ቲቪ ባጭር ጊዜ ተበላሸ ያ የተበላሸው ቲቪ ዋስትና አልገዛንለትም ነበረ ዋስትናው ሊጠብቀው ይችል ነበር ቢበላሽም ማኑፋክቸሩን ባናገርን ጊዜ ቢጠየቅነው በጣም ሲምፕል የሆኑ ጥያቄዎች ናቸው ይሄንን ፒክቸር አንሱ እንዲያርጋችሁ ላኩልን እና እኛ ያህል ጊዜ ፈጃል በረዘም ያለ ጊዜ ነው መጀመሪያ የነገሩን ግን ባልጠበቅነው መንገድ በ15 ቀን ውስጥ ሙሉ ቼኩን አገኘን ወጋት ሙሉ ነው እና ስለዚህ እነዚህ ሁለቱ ኤክስትሪሞች ናቸው የተራራቁ ናቸው ግን ሁለቱም በጣም ውስጥ ያለውን ነገር ሞር እንዲቀሰቅሰው አደረገው
የአገልግሎት ጥራትን ስንመለከት በአብዛኛው ጥሩበት ነው የሚመጣልን የግብይት ላይ ያለ ነገር ነው እቃ ሲሸጥ ሲለወጥ አሁን እንዳነሷቸው ነገር ግን በሱ ብቻ አይወሰንም በየትኛውም የሙያ መስክ የሚሰጡ አገልግሎቶች ላይ የመስተንግዶ ጥራት እርስዎ እንደተጠቀሙት ቋንቋ ደግሞ ደንበኛው በዛ ሂደት ውስጥ የሚያድርበት ስሜት ቦታ ይሰጠዋል እንደው ለኢትዮጵያ አድማጭና ተመልካቾቻችን ትርጉም እንዲኖረው ረብ ለማድረግ የመስተንግዶ አገልግሎት ከጠባይ ጋር ከግለሰቦች ስሜት ጋር ጥሩ አስተናገደኝ ጥሩ አስተናገደችኝ አድርገን እንወስነዋለን በኢትዮጵያ ይሄ ሙያዊ ሆኖ ያን ያህል መዝለቁን እርግጠኛ አይደለሁም በሌላ በኩል ደግሞ እንደ ባህሪ እንደ ባህል ጥሩ መስተንግዶ አለ ይባላል ነገር ግን ይሄ ከዛም በላይ ነው በግብይት በንግድ ልውውጥም ሆነ አገልግሎት በሚሰጥባቸው ቦታዎች ደግሞ ጥያቄ ሲነሳ እናያለን ተስማሚ የሚባል ወይም ተገቢ የሚባለውን አገልግሎት ለመስጠት አንዳንዴ እንደፈለጉ የሚያስተናግዱበት ሲተችም እንሰማለን በእርሱ እይታ ባህሉንና ሙያውንም አዛምደው እንዲነግሩ ነው ተመላልሰውም የኢትዮጵያ ሁኔታ እያዩ ነው ምንድን ነው የሚታዘቡት የቱ ጋር ጎድሎ ይታየታል ምንስ ሊደረግ ይችላል
አንዱ ትልቁ ነገር የማየው ለደንበኛ ያለ ቫልዩ አለመኖር ነው ግምታው እና ዋጋ ለመስጠት በሚገርም ሁኔታ ደግሞ ቀደም እንዳልከውም ደንበኛ ደግሞ በጣም ያከብራል ደንበኛዬ ነው ይባላል እኛ እዚህ ሀገር በተን ክሬዲትን ከማውቃችን በፊት በሀገራችን ክሬዲት ነበረ በዱቤ ይሰጣል ነው ስጭ ሌላ ጊዜ ትከፍለኛል የሚሉ አሉ ያ ደንበኛ ጋር ይሄድ ብለው መርካቶ ብትል ቅርብ ያለው ገበያ ብትል ሱቅ ብትል ወደዛ ይሄዳል ምክንያቱም ያ የሚያስተነግዳቸው መስተንግዶ ከተነሳ ነው አንደኛ ሁለተኛ ጥሩ ነገር ነው የታመነ ፕሮዳክት ነው የሚሰጠኝ ለምሳሌ አሁን በሀገራችን ውስጥ የቂቤ መሰኛነት ያጠራጥራል አንዳንዴ እንዲያን ነገሮች ሲኖሩ ንጹህ ቂቤም ይሰጣል ወይም ንጹህ ማርም ይሰጣል ይባላል ያ ደንበኛ ይሆናል ስለዚህ እነዚህ አስተናጋጆችም ወይም ደግሞ ፕሮዳክቱን የሚያመጡ በኳሊቲ ሰርቪሳቸው በጥሩ አቅርቦታቸው ይታወቃሉ በዚህ የደንበኛነትን ህብረት ያይዟል ማለት ስለዚህ በሀገራችን ውስጥ አሁን አንዳንድ ሰዎች ቢላሉ በቃ በፍጹም ደንበኛ አገልግሎት ካስተመር ሰርቪስ የለም ብለው ዜሮ እንደሚያደርጉት አይደለም በፍጹም እንደዛ አይደለም አለ ነገር ግን ዋጋ ቫልዩ መስጠት ላይ ነው ወለካ ደንበኛ መያዝ ይጠቅማል የሚለውን መረዳት ደረጃ ላይ ነው አንዱ የሚመስለኝ ሁለተኛው ከጀርባ ስንመለከተው ፖሊሲ ነው በደንበኛ አገልግሎት የተመሰረተ ፖሊሲ የለም ማለት ውስጡን as an organization customer service centric ነው ወይ ደግሞ customer service ትኩረት ላይ ያደረገ ፖሊሲ ቀርጾ የሚሄድ ኦርጋናይዜሽን የለም እና ይሄ በግሉም ዘርፍ እናየዋለን በጣም የሚያሳዝን ደግሞ በመንግስቱም ዘርፍ ነዋል። ስለዚህ እነዚህ ጉድለቶች ናቸው። እና ይሄንን ጉድለት እንግዲህ አውቀን አቲን ትልቁ ነገር ሰው በሽታውን የሚያውቅ ሰው መዳን የሚገኝለት ይባል። ስለዚህ በሽታችንን አውቀን ማረግ ነው። ከዛ በተረፈ ግን በጣም የሚያስገርም እንዳልኩ የደንበኛ ግልጦት አለን። በፈረንጆች ሶስ ደንበኛ ታገለግል ይጋት ስማይል ይላሉ። ስማይል እና ያም ሀገር ከፍትፍቱ ፊቱ ተብሎ ነው ያደገው። ስለዚህ አሉ ነገሮቹ። ለምሳሌ ባሪ ላንጉጅ የሚል ኮንሰፕት አለ። አማርኛው ይቀርታል ባሪ ላንጉጅ ገጸ ምታሳየው። አሁን እሱ ስትመለከት ለምሳሌ ጎንበስበል እንጨት ጣሃል ወይ ትባላለህ። እንዲህ ያለ ነገሮች የነበሩ አሁን በልጅነቴ እንግዳ ሲመጣ ብድግ ብዬ እጅ ማስታጠቢያ ይዤ ጎንበስ ብዬ አስታጥቤ ነው ያደግኩት። ይሄ ከቤትም አለ እንደ አጠቃላይ ደግሞ አገራችን ውስጥ አለ። ይህንን ግን ትንሽ ጠረግ ጠረግ አርጎ ፕሮፌሽናል ስታንዳርድ እንዲዝ አርጎ ማቅረብ ነው። በቃ ይሄ ነው ትልቁ ምኞቴም ሀሳቤም ይሄን ነው። ለዚህ ለማበርከትም ነው የማስበው።
ታጥቀው ተነስተዋል።
መቶ በመቶ
እስኪ በመጠኑ ገፋ እናድርግ። በአንድ በኩል ያ የደንበኛና የአገልግሎት ሰጪ ግንኙነት በዚያ ጊዜ ብቻ የተወሰነ አይደለም። ምንም እንኳን ሰዎች የሚያዩት በዛን ሰዓት የሚገለግለው ስለዛ ሰዓት ብቻም ቢመስል ዘለቄታ ያለው ግንኙነት መመስረቱ ላይ ነው በዚህ ሀገር እንደ ትልቅ ዓላማ የሚወሰደው። ተመላልሶ ያን አገልግሎት የሚፈልግ ደንበኛ ለዛ ንግድ ድርጅትም ከሆነ ወይ አገልግሎት ሰጭም የትኛውም ተቋም ከሆነ ዘለቄታ ያለው ግንኙነት መመስረቱ ትልቁ ነው እና እዚያ ላይ ስክፍተት ያያሉ። ሁለተኛ ደግሞ የመንግስትን አንስተዋል። በምላሹ ምን ያገኛሉን? አንዳንዴ ዋጋ ይሰጣል ገንዘብ በቀጥታ ጥቅም ሳይሆን ለምሳሌ የንግድ ድርጅቶች ደንበኛው ከሌለ እኔ የለሁም የሚለው ጋር መድረሳቸው ነው የሚፈለገው። ሰራተኞቹም ያን እንዲረዱ የሚያገኙት ህይወታቸውን የሚቀጥለው ደንበኛ እስካለ ጊዜ መሆኑን እንዲረዱ ይፈለጋል። ከዛ አንጻር እንዴት ያያቸዋል?
እንዳልከው በአጠቃላይ ትኩረት የደንበኛ አገልግሎት ትኩረት ሁሉ ነገርህን ነው የሚይዘው። ምክንያቱም ደንበኛ ካለህ ጥሩ ደንበኞች ጋር ገንዘብ አለ ማለት ነው። you make money በዛ ደረጃ ነው። አሁን እንዳልከው የአስተሳሰብም ላይ ደግሞ ደንበኛው መኖር ነው ለኔ መኖር የሚለው በግል ወይም ደግሞ በንግዱ ዘርፍ ስንመለከት በሰርቪሱም ደግሞ የዚህን ያህል መመልከት አለበት። ምክንያቱም ያ ድርጅት ታክስ በሚከፍሉ ሰዎች መንግስት ራን የሚያደርገው ሰርቪስ ስለሆነ ያ ሰርቪስ እኛ ከሌለን ደንበኞች ከሌሉ አይሆንም። ስለዚህ በዛም ቫልዩ መመልከት አለበት። በሌላ አንጻር ይሄ ዝም ብሎ የመንገድ በቃ አገኘው ሸጥኩል ከዛ የፈለከው ነው ቢበላሽ ባይበላሽ የሚል አስተሳሰብ ሳይሆን መሆን ያለበት ማደርግልህ ነገ ደግሞ ተመልሰ ከኔ ትገዛለህ የሚልን እሳቤ መያዝ አለበት። እና ያንን ሐሳብ የያዘ የደንበኛ አገልግሎት አንደኛ በየወቅቱ ዳግመኛ የሚመጣ ሪፒትድ ካስተመሮችን ማግኘት ይችላል። ያ ገበያውን የላቀ ያደርግለታል። ስለዚህ ጥብጥብ በሚመጣ አንዳንድ የሚመጣ ሰው አይደለም የሚሆነው ዲኖስ እንደዛ በሚሆን ስለዚህ በዛ በዛ ይጠቅማል ብዬ አስባለሁ።
የተረሳው ባህል ወይም ወግን ብለው ቀደም ብለው የኢትዮጵያ ሁኔታ ሲናገሩ በኢትዮጵያ ባህል ውስጥ እንግዳ ተቀባይነት የሚባለው በቤተሰብ ውስጥ ያለ የትህትና መስተንግዶ ትልቅ ዋጋ የሚሰጣቸው ነገሮች ከኑሮ ጋር ተሳስረው እንዲህ ትልቅ ቦታ ያገኙት የተዘነጋ ጥበብ ማለት ይቻላል። እና ያን የተዘነጋ ልማድ ወይም ወግ አሰራር በሙያዊ ክህሎት ትልቅ ቦታ እንዲያገኝ ምንድን ነው በተጨባጭ ሊደረግ የሚችለው? ለባህል የሚሻሻል ነገር እንዲያድግ የሚፈለገውን ያህል ድርጅቶችም ማህበረሰቡን ተጠቃሚ የሚሆንበትን ስልጠና ደረጃ የሚገፋው በቀጥታም ከእለት ተእለት ስራው ጋር ላገናኘው።
ማንም ሰው ከተማረ እውቀት መገብየት ይችላል፣ ያወቅን ደግሞ መስራት ይችላል። ስለዚህ እኔ የኢትዮጵያን ህዝብ ስመለከተው በጣም ጎበዝ ህዝብ ነው ያለን ብዬ ነው ማስበው። አንደኛ ትውልዱ በጣም ብዙ ታዳጊ ወጣት አለ። በትምህርቱም ይሄ ከትምህርት ስታንዳርድ ነው ከዛም ውጪ እንዴት ነው ኖሌጅብል የሆነ ትውልድ አለ። ሚዲያው በሚያገኘው ዌል አዌር የሆነ ትውልድ አሳድገናል ብዬ አስባለሁ። ፖዚቲቭ ኔጌቲቭ ቢኖረው ማለት ነው። ስለዚህ እንደዚህ አይነት ህብረተሰብ አንደኛ እንዳልኩት የፕሮፌሽናል ስታንዳርዱን ማስተማር ወይም ትሬኒንግ መስጠት ነው። እሱ አንደኛው ነገር ነው። በሁለተኛ ግን ያለንን ነገር ቫልዩ እንድንሰጠው ማድረግ ነው። ስለዚህ አሁን እኔ ትልቁ ነገሬ ምንድን ነው? አንዳንድ ሰው ሳናገር ካስተመር ሰርቪስ አለን ምናምን ትሬኒንግ አንዳንድ ድርጅቶች ሳናግረው ከኬንያ መጥተው ትሬኒንግ ሰጥተውናል ወይ ከካናዳ ምናምን የሚሉ ነገር ሰማለሁ። እና የእኔ ትኩረት ምንድን ነው? ካናዳም ሆነ ከኬንያ የሚመጡ ሰዎች ባህላችንን አያውቁ። ስለዚህ ይህንን አንድ እውቀት ለሶስት ቀን ለአራት ቀን ሰጠው ከሚሄዱ ባህላችንን የሚያውቁ እንደገና ደግሞ ፕሮፌሽናሊዝም እየተረዱ በዚህ ደረጃ ላይ የሚረዱ ሰዎች ትሬኒንግ ይሰጡ ያንን ማሳደግ እንችላለን። ስለዚህ አንደኛው ትልቁ ነገር እንዳልኩት መከስተስ አለ። ሰው አንዳንድ ጊዜ የሌለ ይመስላል ወይም ለምን እንደሆነ ባላወቅኩት ምክንያት ሰው ረስቶታል እና እኔ ትልቅ ሰው ሲመጣ ተነስቼ ሰፈሬ ቃዝዤ ረድቼ እንደዛ ተመርቄ ነው ያደግኩት እንደው በትልቅ ጊዜ ቢመጣም ማለት ነው። ስለዚህ ይሄ ነገር አሁንም ብናረገው መልካም ስራ ነው። ስለዚህ በዛ መንፈስ ብናየው ደስ ይለኛል።
መልካም አቶ ቴዎድሮስ፣ በዚህ ለደንበኛ በሚሰጥ አገልግሎት እጅግ በገነነ ለየት ያለ ምሳሌነቱ የሚነሳ የአንድ ድርጅት ምላሽ ታሪኩን በማስቀደም እንመልከት። በሄዱበት ያልተለመደ ርቀት ነው ታሪኩ በመጽሐፍት እስከ መጽሐፍ የደረሰው። ኖርድስትሮም የተባለው የፋሽን አልባሳትና ቁሳቁሶች መሸጫ መደብር ነው ባለ ታሪኩ። አንድ ደንበኛ ወደ መደብሩ ይመጡና ይህን ዕቃ አልፈልግም መልሱልኝ ይላሉ። እሺ ይላሉ። እቃውን ለመመለስም የገዙበትን ደረሰኝ ጠይቋቸዋል። ደንበኛው እንዳልያዙ ይናገራሉ። ይህንም ግድ የለም እሺ እቃውን ያምጡ ይሏቸዋል። እቃውን ሲያሳዩቸው እነሱ የሚሸጡት አይነት እቃ እንኳን አልነበረም። እንግዲህ ከዚያ የተከተለው ውሳኔ ነው ይህን ድንቅ ታሪክ የፈጠረው። ቀድሞውኑ ያልሸጡላቸውን እቃ ተቀብለው ዋጋውን ለመመለስ ይወስናሉ። ይህ እንግዲህ ያለ ጥርጥር በጣም የተጋነነ ምላሽ ነው። በአንጻሩ በተቃራኒው በግዴለሽነት የሚሰጡ አገልግሎቶችም እዚህ አሜሪካ ውስጥም ቢሆን በመጽሐፉ የተረኩትን የመሰሉም ይገጥማሉና በዋናነት መጽሐፉ ባተኮረበት ደንበኛ በዚያ ለውውጥ ወቅት እንዲያድርበት ስለሚፈልገው ስሜት ማሳያ የመጨረሻ ነጥብ እናደርገው።
እሺ እንዳልከው ነው። ባይ ዘ ወይ በጣም የሚገርም ነው አሁን ያልከው ስቶሪ። ቀደም ብሎ ያ ስቶሪ መኪና ጎማ የሚሸጥ ነው ስቶም ከዛ አኳየር አድርጎት ስለነበረ ያንን ነው የመኪና ጎማ አምጥቶ ነው። አድማጮቻችን ለማታውቁት የምታዩን ይሄ እንግዲህ የልብስ መሸጫ ቤት ነው መኪና ጎማ የማይሸጠው የተቀብሎ። በዚህ ላይ እንደው አንድ ነገር አላልግና በጣም የሚያስቀኝ ነገር አለ በኢትዮጵያ ውስጥ። እንግዲህ አሁን ተሻሽሎ ካልሆነ አላውቅም እንጂ ኬክ ቤት ቆመህ ያኛውን ኬክ ብላክ ፎረስት ይሄኛውን ብለህ ሁለቱን ኬክ ሳህን ላይ አድርገው ልክ ካወጡት በኋላ ሀሳብ የምትቀየር ሶል እንግዲህ ሌላ ቦታ ሳንሄድ ትልቁ ኤክስትሪም እዚህ ያልሸጡትን እቃ መቀበል ያህል ድረስ ሄደዋል። እዛ መሸጥም ደረጃ ሳይደርስ ጀስት ከፍሪጅ ወጥቶ በእንትን ላይ ስለወጣ አይመለስም። ስለዚህ በዛ ደረጃ ነው የምናየው። እና ከዛ ላይ ሌላ አንድ ሁለት ነገር እንድናገር ፈቅድልኝ። በአጠቃላይ ግን እንግዲህ የዚህ ሁሉ ሂደትና ስራ ያው በሀገራችን ውስጥ ይህንን የደንበኛ አገልግሎት ወደ ላቀ ደረጃ የማድረስ እና ለዚህ ደግሞ በደስታ ለማገልገል ፈቃደኛ ሆኜ ለመስራት ተዘጋጅቻለሁ። በዚህ አጋጣሚ ይሄው መጽሐፍ በጎልደን ኪስ የሚለው አፕ አለው፣ ተዛማጅ አፕ መተግበሪያ አለው። ይሄ አፕ ደግሞ ቢዝነሶች ሬት እንዲደረጉ እንዲገመገሙ የሚያደርግ ስለዚህ አሁን የወደፊቱ በኢትዮጵያ ውስጥ የሚደረገው ህዝቡን ንቃት ካስገባ ነው ድረስ ቢዝነሶችም ንቃት እስከገቡ ድረስ የማይጣፍጥ ወጥ እየሸጡ ቢዝነስ አይኖርም ማለት ነው። ምክንያቱም ደንበኛው በዛ ሄዶ ወጡ አይጣፍጥም የሚሰሩት ዘይት እንደዚህ ነው ብሎ ሊጽፍባቸው ነው። ስለዚህ የተጻፈውን አንብቦ ደግሞ ሰው አይ ከኔ ቤት ጥሩ ነው የሚመሉት ብሎ ሊሄድ ይችላል ማለት ነው። ስለዚህ ያንን ለማድረግ ነው ኢትዮጵያ ውስጥ እየሞከርን ያለ ነው። ህዝቡ አዌር እንዲሆን፣ ቢዝነሶችም ንቃት ይዘው ቢዝነሳቸውን እንዲሰሩ፣ ካስተመር እንዲያስተናግዱ፣ በዚህ አጋጣሚ ደግሞ ደንበኛ አገልግሎትን ትሬኒንግ ለመስጠት ነው።
ትልቅ አላማ ይመስለኛል። የዛምሻ ባዘት ላይ በኃላፊነት የሚደረግ መሆኑን እዚህ ሀገር አንድ አገልግሎት ስንፈልግ ወይ ቃል እንገዛ ስንፈልግ ከመግዛታችን በፊት ከኔ በፊት ደንበኞቻቸው ምን አይነት አስተያየት ሰጡን በብዛት ይታይና ያን አወዳድሮ የመግዛት የመጠቀም ነገር አለ። በአመዛኙ ማለት ይቻላል የሚጽፈውም ሰው ዝም ብሎ በዘፈቀደ አይደለም፣ በኃላፊነት ነው። ጥሩ ሲሆን ጥሩ ነው ይላል፣ ጥሩ ሳይሆን ጥሩ አይደለም ይላል። እንግዲህ ተስፋ ማደርገው አዲስ ጅምር ስለሚሆን ኢትዮጵያ ውስጥ የሚሰጡት አስተያየት ትክክለኛ እንዲሆን፣ እውነተኛ እንዲሆን፣ ሁሉንም እንደሚጠቅም ማስታወሱ ጠቃሚ ይሆናል። አቶ ቴዎድሮስ ቀለመወርቅ ጎልደን ኪስ የተባለውን መጽሐፎ መነሻ በማድረግ ስለ ደንበኞች መስተንግዶ እና ከዚያም ባሻገር ስለ ግንኙነት ተግባቦት ለፍቅን አስተያየት ይርስልኝ
አመሰግናለሁ። ታንክ ዩ።
አድማጮች፣ አሁን የአዲስ አበባው መስኮት ሊከፈት ነው።
በወርሃ መጋቢት በኢትዮጵያ ታሪክ ምን ተከናወነ?
ንጉሴ አክሊሉ ወሩ በኦርቶዶክስ ክርስትናም ያለውን ታሪካዊ ስፍራም ያስቃኘንና ወደ ኢየሩሳሌም ይዞን ይሄዳል።
አሉላና ቆንጂት በዚህ ቅጽበት የኔ መስኮት ሲከፈት ወርሃ መጋቢት የባለ ፈርጀ ብዙ ታሪክ ባለቤት መሆኑን ለእናንተም ለአድማጮቻችንም ላጫውት ብቅ አልኩ። ታዲያ አመተ ምህረቶችን ልብ ይሏል። መጋቢት 24 ቀን 1922 ዓመተ ምህረት የኢትዮጵያ መሪ የነበሩት ንግስተ ነገስታት ዘውዲቱ ምኒልክ አርፈው የቀብራቸው ስነ ስርዓት ሳይፈጸም ገና ስልጣን ወደ አልጋዋራሽ ተፈሪ መኮንን በሰላም መሸጋገሩ ተረጋገጠ። መጋቢት 24 ቀን 2003 ዓመተ ምህረት
ኢትዮጵያውያን ያባይን ግድብ እንዲገነቡ
የመሰረት ድንጋይ በጠቅላይ ሚኒስትር መለስ ዜናዊ ተቀመጠ። መጋቢት 24 ቀን 2010 ዓመተ ምህረት ደግሞ ስልጣን ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ወደ ዶክተር አብይ አህመድ መሸጋገሩ በይፋ ተገለጠ። ወርሃ መጋቢት የባለ ብዙ ፈርጅ ታሪክ ባለቤት ይሏል። ይህ ነው ጨዋታን ጨዋታ ያነሳውልና በክርስትና ሃይማኖት አስተምህሮ መጋቢት 29 ቀን ኢየሱስ ክርስቶስ ተጸነሰ። መጋቢት 27 ቀን ተሰቀለ። እንደገና መጋቢት 29 ቀን ከሙታን ተለይቶ ተነሳ። ይህ ሁሉ የተከናወነው ደግሞ በቅድስት ሀገር ኢየሩሳሌም ነው። እናም ባለፈው ሳምንት ጀምረነው ወደ የነበረው ፕሮግራም መለስ ፈልጌ ነው ይሄን ሁሉ ያነሳሁት። የ88 ዓመቱ አረጋዊ የሁለት ልጆች አባትና የሁለት የልጅ ልጆች አያት የሆነው አቶ አለማየሁ ገበያው ነው። ለመሆኑ ኢትዮጵያውያን በኢየሩሳሌም ምን ሀብትና ንብረት አላቸው ብዬ ጠይቄ ነበር።
እንዴታ ብዙ ንብረት ብዙ አንድ ቁጥር የተለታይቶ ብቱል ሁለት ትልልቅ ንጻዎች አንዱ 44 ክፍል ያለው አንዱ እንኳን ወደ 25 ምናምን ነው። ይሄ እየተከራየ በገቢው ገዳሙ ነው የሚጠቀምበት። ሁለተኛው ንግስው ሊቶንዛ ግማሹ የተከራይ ነው ግማሹ የመንግስት ነው። የሱን መንግስት ማለት ውጭ ጉዳይ ሚኒስቴር ያስተዳድረዋል ነው የሚያስተዳድረው። ሌላው ትልልቅ ሰዎች አፈንጉስ ነሽቡ ወይዘሮ ደስታ ባለቤታቸው ተቻይ ባልቻ ራስ ወልዴ ወይዘሮ አማረች ዋለሉ የልጋባታ ሰው ታላቅ እህት ይባሉ ነበር። እዛ በንግስው ዲቱ ጊዜ በመናን የሄደው ሰው ነው የሞቱት። እነሱ የሰጡት ንብረት በገዳሙ ይዞታ ነው ያለው።
በኢትዮጵያ ስምስ የተሰየመ ምን ነገር አለ ነው ኢትዮጵያን የሚያስጠራ?
መንገዷ ብቻ።
ምን አይነት መንገድ ነው?
ኢትዮጵያ ስትሪት ከዋናው ጎዳና ቤተ ክርስቲያኑ ድረስ ኢትዮጵያ ስትሪት ትባላለች እና ትልቁ የኢትዮጵያ ቅርስ ኪዳነ ምሕረት ነች። ከዛ ሁሉ
አመሰግናለሁ አቶ አለማየሁ ገበያው። የዛሬ 15 ቀን ደግሞ ትንሳኤ በቪኦኤ እንኳን ለብራን ትንሳኤው ለመባባል ያብቃና እስከ ሚያዝያ 8 ቸርን ሰንብት።
ንጉሴን ለዝግጅቱ እናመሰግናለን።
እንቅልፍና ንቃትን በቂ እንቅልፍ የማግኘትን ሚስጥርና
በጤና ለመዝለቅ ያለውን ድንቅ ፋይዳና በአንጻሩም ስር የሰደደ በቂ እንቅልፍ አለማግኘት የሚያስከትለውን ጣጣ የሚመለከተውንና ባለፈው ፕሮግራማችን ጀመር ያደረግነውን ቅንብር ለማቅረብ
ከእውቅ የእንቅልፍ ሐኪም ጋር ላደረግነው ሰፋ ያለ ቃለ ምልልስ በቂ ሰዓት አላገኘንለትምና በመጪው ፕሮግራማችን እንመለስበታለን።
ውድ የራዲዮ መጽሔት አድማጮች ለምሽቱ ያሰናዳነውን በዚህ መቋጨታችን ነው።
የኢሜይል አድራሻችንን ለማስታወስ horn@voanews.com፣
የስልክ ቁጥራችን 2022059942 የውስጥ መስመር 14 ነው። ጻፉ፣ ደውሉልን።
የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች
እንዲሁም በኢትዮሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ በ3 ሰዓት በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና
ቆንጅት ታየነን በዚሁ ተሰናበትን።
ሰላም
ደህና ደሩ።